በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። የመስቀሉ ቃል ክፍል ሁለት። የተወደዳችሁ ወገኖቼ፣ ባለፈው መልእክታችን ስለ ድህነታችን ፍጻሜ ሁሉም ተፈጸመ በሚል ርዕስ ጠቅለል አድርገን ተመልክተናል። ዛሬ ደግሞ የዛው ክፍል የሆነውን በመስቀል ላይ እንዳለ ጌታ ኢየሱስ የተናገራቸውን ሰባት ቃላት በማብራራት እንመለከታለን። አባታችን ማስተዋልን እንዲሰጠን መንፈስ ቅዱስም ቃሉን እንዲገልጽልን አስቀድመን በጸሎት እንቀርባለን። ቅዱስና ሕያው የሆንክ አምላካችን ሆይ ዳግመኛ ለቃልህ ይህን ጊዜ ስለሰጠህን እናመሰግንሃለን። ጌታ ሆይ ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ተብሎ ስለተጻፈ ቃልህን እናስተውለው ዘንድ በቅዱስ መንፈስህ አግዘን፣ ሰምተንም እንኖርበት ዘንድ በልባችን ጽላት ጻፍልን። ጌታ ሆይ መምህራችን አንተ ብቻ ነህና አንተው አስተምረን። አባት ሆይ ኢትዮጵያዊ ጃንደረባ የምታነበውን ታስተውለዋለህን ተብሎ በተጠየቀ ጊዜ የሚመራኝ ሳይኖር እንዴት አድርጌ ብሎ እንደተናገረ እኛም ብንማርና ብናውቅም መንፈስ ቅዱስ ካልገለጠልንና ማስተዋልን ካልሰጠን በቀር ድካማችን ሁሉ ከንቱ ሆኖ ይቀራል። አባት ሆይ ለእኔም ለደካማ ባሪያህ ቃልህን በጽድቅ እናገር ዘንድ ቃልህ የሚደርሳቸው ወገኖችም ያስተውሉት ዘንድ በሕይወታቸውም እንደ ኢትዮጵያዊ ጃንደረባ በቅዱስ መንፈስህ ለመረዳት የተዘጋጀ ልብ አድላቸው። ጊዜውን ሁሉ ተረከብ። ሕያውና ቅዱስ በሆነው ልጅህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወገኖቼ፣ ስለ መስቀሉ ቃላት ከመመልከታችን በፊት ስለ መስቀል ትንሽ ብንመለከት መልካም ይሆናል። መስቀል በክርስቲያኑ ዓለም መለያ ስለሆነ በቤተ ክርስቲያንም ሆነ በመቅደሱ ላይ በተለያየ ምስል ይቀመጣል። በተለይ በሀገራችን በኢትዮጵያ ልዩ ቦታ ስላለው መስቀልና ማተብ የእምነቷ መታወቂያ ሆኖ ይታያል። በተለያየ መልክ ከብርም ይሁን ከወርቅ፣ ከእንጨትም ይሁን ከናስ ወይም ከብረት በተለያየ ፎርምና ቅጽ ይሰራል። ሴቶችም ብዙ ጊዜ በሰውነታቸውና በአንገታቸው፣ በደረታቸው፣ በግንባራቸውና በቀሚሳቸው ላይ በተለያየ ሐረግ ያሸበረቀ መስቀል በጥልፍ ወይም በንቅሳት እንዲሰራላቸው ያደርጋሉ። በቤተ ክርስቲያንም ማንኛውም ንዋያተ ቅድሳትና አልባሳት በመስቀል ያሸበረቀ ነው። መስቀል በልዩ ልዩ ቅርጻ ቅርጽና ጌጣጌጥ እየተሰራ በየቦታው ይቀመጣል። ሁሉም ተጠቅልሎ ዋና ተልእኮው ግን አንድ ነው። እርሱም በመስቀል ላይ ለዓለም ድህነት የተሰዋውን የኢየሱስን ሥራ ማንጸባረቅ ነው። ከዚሁ ጋር ልዩ ትኩረት ሰጥተን መገንዘብ የሚኖርብን ታላቁ ቁም ነገር የመስቀል ቀጥተኛ ትርጓሜ መከራ ወይም ስቃይ መሆኑ ነው። ይህም በዛ ዘመን የነበረው የሰው ልጅ ማሰቃያ መግደያና መቅጫ መሳሪያ እንደሆነ መስቀል እንደሆነ የሚያመለክት ነው። ጌታ ኢየሱስን ሮማውያንና አይሁዳውያን እንደ ወንበዴና እንደ ወንጀለኛ ስለቆጠሩት በዘመናቸው በነበረው የወንጀለኛ መቅጫ በሆነው መስቀል ላይ እንሆ አሰቃይተው ሰቅለው ገድለውታል። ጌታ ኢየሱስ በዚህ መስቀል ላይ እንዳለ የተናገራቸው ሰባት ቃላት ተራ ቃላት ሳይሆኑ ነገር ግን ለአዳም ዘር በሙሉ ለድህነት የከፈለውን ዋጋ የሚያሳዩና በልዩ ሁኔታ የሚያንጸባርቁ ናቸው። በዛሬው መልእክታችን ይበልጥ ትኩረት የምንሰጠው እነዚህን በመስቀል ላይ እንዳለ የተናገራቸውን የድህነት ቃላት ከነማብራሪያቸው ጋር ለእናንተ ለወገኖች ማቅረብ ይሆናል። አንደኛ፣ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው። እነዚህ የሚሰሩትን አያውቁም ተብለው ይቅርታ እየተጠየቀላቸው እነማን እንደሆኑ እናስተውል። ጌታ ኢየሱስ በመስቀል ላይ ተሰቅሎ በጣር ላይ ይገኛል። ይቅርታ እየጠየቀላቸው ግን ከመስቀሉ ስር ሆነው ቁማር በመጫወት በእርሱ ላይ በማሾፍ ሲዘባበቱበት ይታያሉ። አዳኛችን ኢየሱስ በመስቀል ላይ ሆኖ ከተናገራቸው ሰባት ቃላት መካከል ሁለቱ ማለትም የመጀመሪያውና የመጨረሻው አባት ሆይ ይቅር በላቸው፣ አባት ሆይ ነፍሴን በእጅህ አደራ ሰጥሃለሁ በማለት አባት ሆይ ብሎ የተናገራቸው ቃላት ናቸው። ከጌቴሴማኒ እስከ ቀራንዮ ድረስ ያለውን የመስቀል መከራ ለጀመረው የሰው ልጅ ድህነት በደረጃና በትዕግሥት እያከናወነ ከመጨረሻው አሰቃቂ የመስቀል ሞት ደርሷል። በዚህ አሰቃቂ የመስቀል ሞት ላይ ሆኖ ሊያከናውናቸው ያለውን ተግባሮች ከሥቃዩ የተነሳ ቸል አላለም። ከሁሉ አስቀድሞ ለሰው ልጆች የሚያስፈልገውን ልዩ የይቅርታና የድህነት ቃል አባት ሆይ ይቅር በላቸው በማለት ይናገራል። ወገኖቼ፣ አዳኛችን በሆነው በኢየሱስ ክርስቶስ ላይ የደረሰበት ፈተና እጅግ ብዙ ነው። ሌላውን ሳልቆጥር በጌቴሴማኒ የነበረውን ጣር አልፎታል። የደም ላብ እያላበው በጸሎትና በስግደት ፈጽሞታል። ደቀ መዛሙርቱም ጥለውት ሸሽተዋል። ከወንጌላዊ ዮሐንስ በቀር በታማኝነት እስከ መጨረሻው አብሮት የጸና ማንም ደቀ መዝሙር አልተገኘም። በደል የሌለበት ጌታ ለእኛ ለበደለኞችና ለኀጢአተኞች ሲል ተጨንቋል፣ ተሰቃይቷልም። የጣሩና የመከራው ሁሉም ማጠቃለያ ምን የሚል ነው? አባት ሆይ ነፍሴን በእጅህ አደራ እሰጣለሁ የሚል ነው። ለእኛ ድህነት ሲል የደረሰበትን የመስቀል መከራ ሁሉ ከአባቱ ጋር በመዋሃድ በትዕግሥት እንዴት እንደፈጸመው አስተምሮን ያልፋል። ደግሞም ከአብ ጋር ለቅጽበት ዓይን እንኳ የተለየበት ጊዜ ፈጽሞ አልነበረም፣ አይኖርም፣ በመለኮት አንድ ናቸውና። የጠፋው ልጅ ስለ በደሉ እንዲህ ይላል፣ አባት ሆይ በሰማይና በፊትህ በድያለሁ አለ። ጌታ ኢየሱስ ግን ስለ ራሱ ሳይሆን ስለ እኛ በደል አባት ሆይ የሚሰሩትን አያውቁምና የበደሉትን በደል ይቅር በላቸው በማለት ወደ አባቱ ይማልድልናል። ጌታ ሆይ እኛም ከጌቴሴማኒ እስከ ጎልጎታ ከጎልጎታ እስከ ቀራንዮ የሆነውን ጣርህን ዘወትር እንድናስብ አባት ሆይ ይርዳን። የጌታችን የኢየሱስ ክርስቶስ ሕይወት የሚፈጸመው በመከራ በወንበዴዎችና በቀማኞች እጅ አልፎ በመሰጠት ነው። በምድር ላይ እየተመላለሰ ካስተማረውና ከሰበከው ተጨማሪ በመስቀል ላይ ተሰቅሎ ወደ ምድር የሚያስተላልፈው ወይንም የሚልከው መልእክት ልዩ ትርጉም አለው። ይኸውም አባት ሆይ የሚሰሩትን አያውቁምና ይቅር በላቸው የሚለው ነው። ለምን? እግዚአብሔር አብ ወልድን ለመከራ አሳልፎ እንደሰጠው አያጠያይቅም። እግዚአብሔር አብ ወልድን ለመከራ አሳልፎ ለምን እንደሰጠው አያጠያይቅም። የሰው ልጆች ድህነትና የኀጢአት ስርየት የሚገኘው በልጁ ሞት ብቻ ነውና ጌታ ኢየሱስ ለድህነታችን መቀበል ያለበትን የመከራ ጽዋ ደረጃ በደረጃ እየተቀበለ አልፏል። በዚህ ሁሉ መከራና ሥቃይ ግን እግዚአብሔር ወልድ ለባሕሪ አባቱ ለአብ ያለውን ፍቅር አልቀነሰም። የዓለምን መከራ ሁሉ ተቀብሎ በራሱ ላይ ተሸክሟል። ይህንም ወንበዴዎች ሁሉ እስኪደነቁ ድረስ በትዕግሥት ፈጽሞታል። በደረሰበት መከራና ሥቃይ ሁሉ በአንዳች እንኳ አላማረረም። አባቱ ሲመታው ወደሚመታው ወደ አባቱ የሚጠጋ ልጅ በአባቱ ላይ ያለውን ፍጹም ፍቅር ያሳያል። አባት ሆይ የሚሰሩትን አያውቁምና ይቅር በላቸው አለ። ጌታ ኢየሱስ በመስቀል ላይ ሆኖም የሰውን ልጅ የበደልና የኃጢአትን ሥራ በደረጃ ይከታተላል። ለምሳሌ የሚቀልዱበትን፣ በጦር የወጉትን፣ አሳልፈው የሰጡትን፣ በሐሰት የከሰሱትና የመሰከሩበትን፣ የተዘባበቱበትን፣ ለመስቀል ሞት አሳልፈው የሰጡትን በመመልከት አባቶ ይቅር በላቸው ይላል። ከአባቱ ዘንድ ምሕረትንና ይቅርታን ይለምንላቸዋል። ይህ የምሕረትና የይቅርታ ልመና ለእነዚህ በመስቀሉ ስር ሲዘባበቱበት ለነበሩት ብቻ አይደለም፤ በኃጢአት ገመድ ተጠላልፎ ለወደቀው ለአዳም ዘር ሁሉ ነው እንጂ። ሁሉ አመፁ፣ መዝሙረ ዳዊት 14:3 ሁሉ አመፁ፣ በአንድነትም ረከሱ፣ በጎ ነገርን የሚሠራ የለም፣ አንድም ስንኳ የለም። ጉሮሯቸው የተከፈተ መቃብር ነው፣ በመላሳቸው ሸነገሉ፣ ከከንፈራቸው በታች የእባብ መርዝ አለ፣ አፋቸው መርገምንና መራራን ተሞልቷል ተብሎ እንደ ተጻፈ። የሰው ልጅ መልካም ነገርን ይመኛል፣ የተመኘውን ያጣል። አዲስ ነገርን መፍጠር ደስ ይለዋል፣ አዲስ ነገር ይጠፋል። ለነጻነት ይታገላል፣ ግን ወደ ባርነት ይሄዳል። ነገር ግን መስቀል ላይ ወደ ተሰቀለው ወደ ጌታ ኢየሱስ ቀና ብሎ ቢመለከት ለሕይወቱ እርካታን ያገኛል፣ እረፍትና የዘላለም ሕይወትን ይጎናጸፋል። በመስቀል ላይ ተሰቅሎ በኃጢአት ለወደቁት ሁሉ ይቅርታን አድሏል፣ ስለ ይቅርታም ለምኗል። የሚሰሩትን አያውቁምና የፈጸሙትን ግፍና መከራ ሁሉ አላሰበባቸውም። ዛሬም በእምነት ለሚመለሱ ሁሉ የምሕረት እጁ ተዘርግታ ትኖራለች። ወገኖቼ፣ ሕዝባችን አብዛኛው በልማድ ስለሚኖር፣ ልማድም ከልጓም ስለሚስብ አምላካችን በመስቀል ላይ ሆኖ በለመነው ልመና ይቅር ይላቸው ዘንድ ወንጌልን ተግተን እንሰብክላቸው ዘንድ ክርስቲያናዊ ግዴታችን መሆኑን መገንዘብ ይኖርብናል። ፈያታዊ ዘይማን ጓደኛውን አስቧልና በሉቃስ 19:24 ሲቀርብም ከተማይቱን አይቶ አለቀሰላት ይላል ጌታ ኢየሱስ ስለ ኢየሩሳሌም። እንዲህም አለ፣ ለሰላምሽ የሚሆነውን በዚህ ቀን ምነው አንቺስ ዛሬ በተረዳሽ ኖሮ፣ አሁን ግን ከዐይንሽ ተሰውሯል አላት። ወገኖቼ፣ ዓለማችን ያለባት ታላቁ ችግር ይህን የሰላም አለቃ ኢየሱስን ቸል ብላ ወደ ኋላ መጣሏ ነው። በዚህ በምንሰማ ሕያው የእግዚአብሔር ቃል እሺ ብለን ለመታዘዝ ልባችንን ልከኛ አናድርግ። ባካችሁ በምናውቀውና በማናውቀው የሠራነውን ሁሉ ይቅር የሚል ቸር አምላክ ነውና። ጌታ ሆይ፣ የምንሠራውን ስለማናውቅ በእንባና በጣር የጸለይክልን ሕያው አምላካችን ነህና ይህን እንድናስብ እርዳን። ክፎች ግን ርኅሩኅና ቸሩን ሊቀ ካህናችን እንዲህ አሉት፣ ሌሎችን የሚረዳ ራሱን አይረዳምን? ሌሎቹን አዳነ፣ ራሱን ሊያድን አይችልምን? የእስራኤል ንጉሥ ከሆነ አሁን ከመስቀል ላይ ይውረድ፣ እኛም እናምንበታለን እያሉ ዘበቱበት። የሚደንቀው ግን በዓለምና በውስጧ ያለውን ጉድ፣ በደልና ኃጢአት የተሸከመ ጌታ ኢየሱስ ብቻ ነው። እርሱም አለ፣ አባት ሆይ ይቅር በላቸው። ወገኖቼ፣ ስፍር ቁጥር ከማይገኝለት በደላችን በእምነት ወደ እርሱ ከቀረብን መሐሪ አምላክ ነውና ይቅር ይለናል። ጥያቄው እኛስ የበደሉንን፣ ያቆሰሉንን፣ ያደሙንን ይቅር ለማለት ፈቃደኛዎች ነን? ቀዳሜ ሰማዕት እስጢፋኖስ በድንጋይ እየተወገረ የሚሰሩትን አያውቁምና ይቅር በላቸው ብሎ ለወጋሪዎቹ ጸልዮላቸዋል። እርሱን እንድንመለከት፣ እርሱን እንድንከተል ያስፈልጋል። ጌታ ሆይ፣ ይቅር በላቸው ብለህ በለመንከው ልመና ይቅር በለን። እኛም ከአንተ ዘንድ ተምረን የበደሉንን ይቅር ማለትን እንችል ዘንድ እርዳን። እሺ ብለን እንድንታዘዝ ድንጋይ ልብን አውጥተህ ሥጋ ልብን አድለን። የጌታችን የልመና ጸሎት ዓለም ሁሉ እንዲድን ነው። ይኸውም በጊዜው በደልና ኃጢአት የሠሩት ብቻ አይደለም፣ አሁንም በመሥራት ላይ ያሉትና ለወደፊቱም እስከ ዳግም ምጻቱ ድረስ ኃጢአት ለሚሠሩት ጭምር ነው እንጂ። ለብዙዎች ነጻነት ሲል ሕይወቱን ዋጋ አድርጎ ከፍሏልና እናስተውል። ይህ ምሕረት ግን ሰዎች በንስሐ ከተመለሱና ኢየሱስ ክርስቶስ የሕይወታቸውን አዳኝ አድርገው በእምነት የተቀበሉ እንደሆነ ብቻ ነው ምሕረት ወደ እነርሱ የሚወርደው። አሁንም ከዓይናችን መጥፋት የሌለበት ለበደላችን የተከፈለልን ዋጋ ወርቅና ብር ሳይሆን የጌታ ኢየሱስ ሕይወት መሆኑን ነው። በአንደኛ ጴጥሮስ 2:24 ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ፣ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏልና። ሁለተኛ አቤቱ በመንግሥት በመጣህ ጊዜ አስበኝ የተማለ እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። በዚህ ሰዓት ዘባቾች መዘባበታቸውንና መሳለቃቸውን አላቋረጡም። በጣም የሚያሳዝነው ግን እንደ እርሱ በመስቀል ላይ ተሰቅለው ሞታቸውን ከሚጠባበቁት ወንበዴዎች አንዱ በኢየሱስ ላይ በመዘበትና በመሳለቅ ወደ ሞት ጎዳና መሄዱ ነው። ያዛቆነ ሰይጣን ሳያቃስ አይቀርም ተብሎ እንደሚነገረው እርሱም አለ፣ አንተ ክርስቶስ ነህን? ራስህን አድን፣ እኛንም አድን፣ ቢያንስ እንኳ ራስህን አድን አለው። ይሄም ሰው ዛሬ በአመፅ ላይ እንዲሁ ለሚፏንኑት ሊሞቱ ለሚወዱ እስከነበደላቸው ሊጠፉ ለሚፈልጉት ወገኖች ጥሩ ምሳሌ ነው። ጌታ ኢየሱስ ግን መልስ አልሰጠውም። ይህ ተሳዳቢ ቢያውቅና ቢያስተውል ኑሮ አስቀድሞ ወደ አባቱ የጸለየውን ጸሎት በማሰብ ዕድሉን በተጠቀመበት ነበር። ምን ይሁን የሕማሙና የመስቀሉ ምስጢር አልገባውምና ጠፍቶ ቀረ። ከውድቀት ጀምሮ እስከ ክርስቶስ ስቅለት ድረስ ገነት ተዘግታ የሰው ልጆችም ከእርሷ ተባረው ነበር የቆየው። ከኢየሱስ ስቅለት ጀምሮ ግን በደሙ ስለ ተከፈተች እኛም በደሙ ማኅተም እንገባባታለን፣ በመንፈስም አዲስ ሆነን እንወለዳለን። በአዳምና በሔዋን ያጣነውን ኅብረት በኢየሱስ ክርስቶስ ከእግዚአብሔር ጋር መልሰን እናገኘዋለን፣ አንድ እንሆናለን። ኃጢአት የሌለበት የእግዚአብሔር ልጅ ለኃጢአታችን እኛን መልሶ ወደ ገነት ለማስገባት በመስቀል ላይ በምስማር ተቸንክሮ ሞቶልናልና። ገነትን ይጠብቁ የነበሩ ሱራፌል ሰይፋቸውን ወደ ሰገባቸው አስገብተዋል። የገነትን በር ለሚያምኑት ሁሉ ተከፍታለች። ስለሆነም ጌታ ኢየሱስ በቀኙ የተሰቀለውን ወንበዴ ዛሬ ከእኔ ጋር በገነት ትኖራለህ አለው። ይህ ወንበዴ በግራ እንደተሰቀለው ጓደኛው አላሾፈበትም፣ ደግሞም አልተሳለቀበትም። በዛ ፈንታ ጌታ ኢየሱስ በመጀመሪያው የጸለየውን የይቅርታ ጸሎት በማስተዋል ሰምቶ ተጠቀመበት እንጂ የሚሰሩትን አያውቁምና ይቅር በላቸው የሚለውን ማለት ነው። ለምን ቢሉ በመንግሥት በመጣህ ጊዜ አስበኝ በማለት አምላክነቱንና አዳኝነቱን አምኖ በመቀበል ለምኗልና። የሚደንቀው በዛ የጣር ቅጽበት እያለ ስለ ራሱ ብቻ አላሰበም፣ ያ ወንበዴ አብሮት ስለ ተሰቀለው ጓደኛው ጭምር ነው እንጂ። ለእርሱም የአመፁን ኑሮ ቢያንስ አሁን በሞት አፋፍ ላይ ሆኖ እንኳ እንዲያቆም ስለ ጌታ ኢየሱስ ንጹሕነት መስክሮለታል። እንዲህ በማለት አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራው? ምን ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ይህ ቃል ዛሬም ለእያንዳንዱ ግለሰብ ልዩ መልእክት አለው። ይሄም አንድ እያንዳንዱ ወደማይመለስበት ሳይሄድ በንስሐ ሆኖ ከአምላኩ ጋር እንዲታረቅ ይጋብዛል። ሁለተኛው ለራሱ ብቻ ሳይሆን የዳነ ሰው ለሌሎችም በጥፋት ጎዳና ላሉት ሁሉ እንዲያስቡና እንዲመለሱ ምስክርነቱን ይሰጣል። ስለሆነም እኛም ለሚቀርቡን ዘመድ ጓደኛ ሁሉ ታማኝ ምስክሮች መሆን እንዳለብን አስተምሮን ያልፋል። ገነት የምታመለክተው አዲሱን የእግዚአብሔር መንግስት ነው። ይሄም በቀኝ እንደ ተሰቀለው ወንበዴ እስከነ በደላቸው እስከነ አበሳቸውና እስከነ ጥፋታቸው በንስሐና በጸጸት ወደ አዳኛቸው ወደ ኢየሱስ ለሚመጡ ሁሉ የተከፈተች በር መሆኗን ያመለክታል። ሐዋርያው ቅዱስ ጳውሎስ አንድ ጊዜ ገነትን በደሙ ስለከፈተልን ጌታ ኢየሱስ እንዲህ በማለት ይናገራል። እንዲህ ያለው ሰው ከ14 ዓመት በፊት እስከ ሦስተኛው ሰማይ ድረስ ተነጠቀ። እንዲህ ያለውን ሰው አውቃለሁ፣ በሥጋ እንደሆነ ወይም ያለ ሥጋ እንደሆነ አላውቅም፣ እግዚአብሔር ያውቃል። ወደ ገነት ተነጠቀ፣ ሰውም ሊናገር የማይገባውን ቃል ሰማ ይላል በሁለተኛ ቆሮንቶስ 12:3። የዚች ገነት ባለቤቶች ለመሆን የሚችሉ ከላይ በተጠቀሰው መንገድ በእምነት እግራቸውን ወደ አዳኛቸው የሚያቀኑ ብቻ ናቸው። ማንም ክርስቲያን ሆኖ የሚወለድ የለምና፣ የሚያስፈልገው ግን በቀኝ የተሰቀለው ወንበዴ የወሰደውን እርምጃ መውሰድ ነው። እርሱም አለ፣ አቤቱ በመንግሥት በመጣህ ጊዜ አስበኝ። በፍጹም ንስሐ ወደ ጌታ መቅረብ ብቻ ነው የሚያስፈልገን ወገኖች። ወንበዴ እናስተውል። ወንበዴው በጭንቅ ሰዓት በመጨረሻዋ ደቂቃ ማንም በማይጠብቀው በማይጠረጥረው ሰዓት መልካም ውሳኔን ወስኗል። ጌታም መልሶ ነገ ከነገ ወዲያ አላለውም። ነገር ግን ዛሬ አሁን ከእኔ ጋር በገነት ትሆናለህ አለው። ተመስገን። አያስደስትም? ይህ ዕድል ዛሬም ለእያንዳንዳችን ከወደድንና ከፈቀድን ተሰጥቶናልና እንዳያመልጠን፣ ቀጠሮ ሳናበዛ ምክንያት ሳንደረድር ዛሬ በእምነት በንስሐ ሆነን ወደ አዳኛችን እንቀርብ ዘንድ ወገኖቼ እጋብዛችኋለሁ። ጊዜው ዛሬ ነው፣ ያውም አሁን እንደሆነ እመሰክርላችኋለሁ። ሦስተኛ፣ አንቺ ሴት እነሆ ልጅሽ እነኋት እናትህ አለ። እናስተውል። በመጀመሪያው የመስቀል ቃል የሚሰሩትን አያውቁምና ይቅር በላቸው በማለት ኃጢአታቸውን አስወገደላቸው። በሁለተኛው የመስቀል ቃል ደግሞ ከአባቱ ከእግዚአብሔር ጋር በማስታረቅ ወደ ገነት መራን። በሦስተኛው የመስቀል ቃል ደግሞ ስለ እናቱና ስለ ልጁ ስለ ዮሐንስ ያስባል። ዝምድና የሌላቸው በእርሱ ዘንድ እንደ ቤተሰብ እንዲመሰርቱ አንድ ቤተሰብ እንዲመሰርቱ ይናገራል። በዚህ ከባድ የሐዘን ሰዓት እናቱን ድንግል ማርያምን የሚንከባከብለት ይፈልጋል። በአንጻሩ እናትነቷ በሥጋ ለተወለደው ለጌታ ኢየሱስ ብቻ ሳይሆን እርሱን ለሚወዱና ለሚያመልኩ ሁሉ እናት ናትና፣ ስለሆነም ብፅዕት ቅድስት እያልን እንጠራታለን፣ እናከብራታለን። በሌላ በኩል ይህ የመረካከብ ቃል እመቤታችን ለዮሐንስ፣ ዮሐንስ ለእመቤታችን ትንቢትነት ያለው ስለሆነ ሊመጣ ያለውን የክርስቲያኖች ኅብረትና አንድነት እንዲሁም መቀባበል ያመለክታል። ይህም ለቤተ ክርስቲያን ምስረታ ያለውን ዕቅድ ያመለክታል። በአንደኛው የኢየሱስ ወደዚህ ዓለም መምጣት ወይም በመጀመሪያው የኢየሱስ ክርስቶስ ወደዚህ ዓለም መምጣት ቤተ ክርስቲያን ተመስርታለች። ጴጥሮስን ግልገሎችን አሰማራ፣ ጠቦቶችን ጠብቅ፣ በጎችን አሰማራ ብሎ ያዘዘው ለዚህ ነበርና፣ ዮሐንስ ለእመቤታችን በቅርብ የተገኘ ብቸኛ አጋዥና አጽናኝ ነበር፣ እርሷም በእናትነት ለእርሱ። እኛም በድካማችንና በችግራችን አንዳችን ለአንዳችን ፈጥነን መድረስ እንዳለብን ያስተምረናል። አራተኛ፣ አምላኬ አምላኬ ለምን ተውኸኝ? ይህ ክፍል የእግዚአብሔር ቁጣ በማንኛውም ሰው ላይ እንደሚመጣ ያመለክታል። ጌታ ኢየሱስ በመስቀል ላይ ተሰቅሎ በመጀመሪያው 3 ሰዓት የመጨረሻውን በሰው ሕይወት ላይ ይደርሳል የሚባለውን ማንኛውንም የጥላቻ አይነት ተቀብሏል። አዋርደውታል፣ አፊዘውበታል፣ ቀልደውበታል፣ ልብሱን ቀደው ተከፋፍለውበታል፣ በቀሚሱም ላይ ዕጣ ተጣጥለውበታል። በሁለተኛው 3 ሰዓት ደግሞ በአንድ ጊዜ ጨለማ ሆነ ይላል። ፀሐይ ጨልማለች፣ ጨረቃም ደም ሆናለች፣ ከዋክብት ተመረግፈዋል። እግዚአብሔርም ለዓለም ድህነት ሲል ቁጣውን በልጁ በኢየሱስ ላይ በማሳረፍ ለመስቀል ሞት አሳልፎ ሰጥቶታል። ይህም እኛ ኃጢአተኞቹ ልንሸከመው የሚገባንን የእግዚአብሔር ቁጣ ጌታ ኢየሱስ እንደተሸከመልን ያመለክተናል። ደግሞም በመጨረሻው ዘመን ሊመጣ ላለው ለታላቁ የእግዚአብሔር ቁጣ ቀን ምሳሌ ወይም ትንቢት መሆኑን ያስተምረናል። በዛን ጊዜ ደራሽ የለምና ዛሬ በመስቀል ላይ የተደረገልንን የድህነት ሥራ አሜን ብለን በእምነት ካልተቀበልን ቁጣው በእኛ ላይ ይመጣል ማለት ነው። ቤተ ክርስቲያን ከዚህ ዓለም ስትወሰድ ወይም ስትነጠቅ በዓለም ላይ ታላቅ መከራ ይሆናል፣ ዓለምም ትጨልማለች ማለት ነው። በዓለም ክርስቲያኖች የተባልን ሁሉ ግዳጃችን እንወጣ ዘንድ ጊዜው ሰዓቱ አሁን ነው። የምንገኘው በሁለተኛውና በመጨረሻው ሰዓት ነውና በመጨረሻው ዘመን ሰዎች ወንጌልን ይንቃሉ ይጠላሉም። ወገኖቼ በስመ ክርስቲያን የመንግሥቱ ተካፋዮች መሆን እንደማንችል ከወዲሁ ልንገነዘብ ይገባናል። በአራተኛው የመስቀል ቃል ጌታ ኢየሱስ ይጮኻል። መናገር አይደለም ይጮኻል ነው የሚለው። ናስተውል። ይህ ጩኸት ሊመጣ ያለውን የእግዚአብሔር ቁጣ የሚያመለክት ነው። በመጨረሻው ዘመን የመከራ ቀን እንዲሁ ይሆናልና ፀሐይ ብርሃኗን አትሰጥም፣ ጨረቃም ብርሃኗን ታጣለች። የጌታ ኢየሱስም ጩኸት የሚያመለክተው ይህን ሊመጣ ያለውን ታላቅ መከራ ነው። በዛች የመከራ ሰዓት በዚህ ዓለም የሚገኙት ሰዎች ሁሉ በዚያን ጊዜ ተራራዎችን በላያችን ውደቁ፣ ኮረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። ይህም ታላቁ መከራ ወይም የበጉ ቁጣ በመባል ይታወቃል። የምድር ነገሥታትና መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌቶችም በዚህ ዓለም የሚገኙ ባለጸጋዎችና ባለሥልጣኖች ሁሉ በዋሻዎችና በተራራ ዓለቶች ውስጥ ለመሰወር ይሻሉ። ተራሮችንና ዓለቶችንም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉ ቁጣ ሰውሩን፣ ታላቁ የቁጣ ቀን መጥቷልና ማንስ ሊቆም ይችላል ይላሉ። ሰዎች ፈጥነው ካልተመለሱ የሚጠብቃቸው ይህ ታላቅ መከራ ብቻ ነው። አምላካችን ከዚህ ቁጣ እንድን ዘንድ ዛሬ የንስሐ መንፈስን ያድለን። አምስተኛ ተጠማሁ አለ። ሁሉም እንደ ተፈጸመ ካየ በኋላ የመጽሐፉም ቃል እንዲፈጸም ተጠማሁ አለ። ራሱ ግን ስለ ሰው ልጆች የሕይወት ውሃ እንደሆነ እናረጋግጣለን። ወገኖቼ እናስተውል። ጌታ ኢየሱስ በመስቀል ላይ ተሰቅሎ ሁላችንም ወደ አባቱ ወደ እግዚአብሔር እንደርስ ዘንድ ለእኛ ይቅርታን አምጥቷል። የእግዚአብሔር ቁጣ በእኛ ላይ እንዳይደርስ በራሱ ላይ አኑሮታል። ነገር ግን የሰው ልጅ ይህን የእግዚአብሔር ልጅ የማዳን ሥራ ቢክድና ባይቀበለውም በመጨረሻው ቀን የእግዚአብሔር ቁጣ በራሱ ላይ ይመጣል። በዛም ሰዓት የሰው ልጆች በጥም ይቃጠላሉ። ጥርኝ ውሃ የሚያቀብል ከቶ የለም። የተጠማ ለመጠጣት በጣም ይናፍቃል። የዚህ ዓለም ውሃ ግን ፍጹም ጥማት ሊያረካ አይችልም። ኢየሱስ ሳምራዊቱን ሴት ከዚህ ውሃ የሚጠጣ ተመልሶ ይጠማል እንዳላት ማለት ነው። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም አለ። የጌታ ኢየሱስ መጠማት ሊመጣ ላለው የፍርድ ቀን ምልክት መሆኑ ነው። መጽሐፍ እንደሚል በኢየሱስ የሚያምን የሕይወት ውሃ ከሆዱ ይፈልቃል። ይህን ቃል በእምነት የማይቀበል ግን ለዘላለም ያለ ጌታ ኢየሱስ የሚወዛወዝ ባዶ ደረቅ ቀፎ ሆኖ ይቀራል ማለት ነው። ያለ ጌታ ኢየሱስ ከሆናችሁ ከኃጢአታችሁ ጋር ተጣብቃችሁ ትኖራላችሁ ማለት ነው። ለፈሪሳውያንም እንደተናገረው እናንተ በኃጢአታችሁ ትሞታላችሁ እንዳላቸው እኛም በኃጢአታችን እንዳንሞት ወገኖቼ ቸሩ አምላካችን በቅዱስ መንፈሱ ይርዳል። ስድስተኛ ሆምጣጤውን ከጠጣ በኋላ ሁሉም ተፈጸመ አለ። የተፈጸመው ምንድን ነው? ስለ ጌታ ኢየሱስ የመጀመሪያ መምጣት በኦሪት የተነገረው ትንቢት ሁሉ ከሁለት ሺህ ዓመታት አስቀድሞ ተፈጽሟል። በዚህ በስድስተኛው ቃል ዳግም መምጣቱን እናስባለን። ወንጌል ለዓለም ከተሰበከ በኋላ የመጨረሻው ይመጣልና ሁሉም ተፈጸመ የሚለው ቃል የጌታ ኢየሱስን ዳግም ምጽአት ያመለክተናል። ከእስራኤል ለተወለደችው ቤተ ክርስቲያን ለአሕዛብም ሁሉ ሊሆን ያለውን ሁሉ ፈጽሟል። ይህም ከድህነት ሥራ በኋላ የዓለም ፍጻሜ እንደሚከተል የሚያሳይ ነው። ሳይዘገይብን የተደረገልንን የድህነት ሥራ በእምነት እንቀበል ዘንድ ጊዜው አሁን ነው። አምላካችን በቅዱስ መንፈሱ ይርዳል። ሰባተኛ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ። ይህ በመስቀል ላይ ሆኖ ከተናገራቸው ቃላት የመጨረሻ ቃሉ ነው። ጌታ ኢየሱስ በመስቀል ላይ ሆኖ የተናገራቸው ቃላት ያለፈውንና የሚመጣውን የዓለምን ታሪክ መጨረሻ ያሳያሉ። የድህነት መጨረሻ የአዲስ ሰማይና አዲስ ምድር መገለጥና መምጣት ሲሆን፣ በዚያም ለመጨረሻ ጊዜ ሞትን ድል አድርገን ወደ አምላካችን እንደምንሄድ ያሳየናል። ነፍሱን ለአባቱ አደራ ሰጠ፣ ሞቱ አይቀርም ይነሳልና። በክርስቶስ አምኖ የዳኑ ሁሉ ለዘላለም በሚያስደንቅ ሕይወት ከእግዚአብሔር ጋር ለመኖር በሚያስደንቅ ሁኔታ ይነሳሉና። አሁን ግን ክርስቶስ ስላንቀላፉት በኩራት ሆኖ ከሙታን ተነስቷል። አንደኛ ቆሮንቶስ 15 ከ20 እስከ 22 ሞት በሰው በኩል ስለመጣ ትንሣኤ ሙታንም በሰው በኩል ሆኗልና። ሁሉም በአዳም እንደሚሞቱ እንዲሁ ሁሉም በክርስቶስ ደግሞ ሕያዋን ይሆናሉና የትንሣኤ ልጆች ያደርገን። መስቀልና አማኞች፣ ጌታ ኢየሱስ አለ፣ የሚወደኝ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ አለ። ይህም ማለት ስለ ክርስቶስ ኢየሱስ ሲል ከአገልግሎቱ የተነሳ የሚደርስበትን የመከራ ዐይነት በትዕግሥትና በእምነት አሜን ብሎ መቀበል ማለት ነው። ጳውሎስም በአንደኛ ቆሮንቶስ 1:18 የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና በማለት ሲጽፍ መስቀልን በምን መልክ መረዳትና መገንዘብ እንዳለብን ይጠቁማል። በሮሜ 6:6 ከጌታ ኢየሱስ ጋር ከሞትን ከእርሱ ጋር በሕይወት እንኖራለን፣ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ካልሞትን፣ እርሱን ካልመሰልን፣ ራሳችን ካልካድን ዋጋ የለንም ማለት ነው። ሁለተኛ ጢሞቴዎስ 2:11-13 ኢየሱስ ጌታ እንደሆነ በአፍ ብትመሰክር፣ እግዚአብሔርም ከሞት እንዳስነሳው በልብ ብትመሰክር፣ ብታምን ትድናለህ ይላል ቃሉ። የክርስቶስ ኢየሱስ ሞት ለሕይወት ነውና የተጠየቅነውም ለእኛ በደልና ኃጢአት ሲል በመስቀል ላይ የተሰቀለውን ጌታ ኢየሱስ እንድናይና በእምነት አሜን ብለን በንስሐ እንድንቀበለው ነው። በዓለም ዙሪያ በክርስቶስ ኢየሱስ ስም የተመሠረተች ቤተ ክርስቲያን የተጠራችው መስቀሏን ተሸክማ ልትከተለውና ወንጌልን ልትሰብክ እንጂ በዚህ ዓለም ነገር ተጠላልፋ የብልጽግና ወንጌል ሰባኪ ሆና ከጠፊው ዓለም ጋር እንድትደራደር አይደለም። ሁለተኛ ቆሮንቶስ 2:14-17 በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛንንና ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንምና፣ በቅንነት ግን ከእግዚአብሔር እንደ ተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። አንደኛ ቆሮንቶስ 4:9-13 እንዲህ ይላል፣ ለዓለም ለመላእክትም ለሰዎችም መጫወቻ ሆነናልና እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይመስለኛልና። እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ልባሞች ናችሁ። እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን እንጠማለን እንራቆታለን እንጎሰማለን እንንከራተታለን በገዛ እጃችን እየሰራን እንደክማለን ሲሰድቡን እንመርቃለን ሲያሳድዱን እንታገሳለን ክፉ ሲናገሩን እንማልዳለን እስካሁን ድረስ ያለም ጥራጊ የሁሉም ጉድ ሆነናል ይላል ሐዋርያው ጳውሎስ ወገኖቼ መስቀሉን ተሸክሞ መጓዝ ማለት እንዲህ አይነቱን ጉዞ መጀመር ማለት ነው። እኛም ረጋ ብለን ራሳችን ህይወታችን መፈተሽና ማስተካከል ይኖርብናል። መልእክቴ ላጠቃልል ወዳለሁ። ስለ መስቀል ግንዛቤ እስከዛሬ ድረስ እናደርገው ከነበረው ለየት ያለ አዲስ ግንዛቤና አዲስ መልእክት ማግኘት እንደቻላችሁ ተስፋ አደርጋለሁ። በቤተ ክርስቲያናችን እጅግ ወልተው ወደ አዳኛችን ኢየሱስ ክርስቶስ ከመያመለክቱት አበይት ነጥቦች መካከል ሁለቱ ቅዱስ ቁርባንና መስቀል ናቸው። የፈለገው ቤተክርስቲያን በፈለገው ስም ይመሰረት መሰረቱ ማይከሉ ቅዱስ ቁርባን ነው። እንዲሁም የክርስትና ምልክት ሆኖ የቆየውና ያለውም መስቀልና ማተብ ነው። እነዚህ ሁለቱ አዳኛችን የሆነውን ጌታ ኢየሱስን የሚገልጹ ነጥቦች ናቸው። ስለሆነም ከተመለከትናቸው የመስቀል አይነቶች በላይ የመስቀሉ ቃላት ለድህነታችን ማረጋገጫ ናቸውና ወደ ልባችን እንዲገቡ በማስተዋል እንቀበላቸው ይገባናል። አይናችን ቀና አድርገን በመስቀል ላይ ወደ ተሰቀለው አዳኝ ወደ ሆነው ጌታ ኢየሱስ እንድንመለከትና ሕይወታችን ለእርሱ እንድናስረክብ ተጋብዘናል። እንግዲህ ሕይወትን ለሰው አሳልፎ ከመስጠት የበለጠ ሌላ ምን አለ ወገኖቼ? አምላካችን አይናችን ከርሱ ላይ እንድናነሳ ስለማይፈልግ በሚከተሉት ቃላት ማንነቱን እኔ ነኝ በማለት በመደጋገም ያረጋግጥልናልና የሚናገረንን በማስተዋል እንቀበል። አንድ ከሞት ወደ ሕይወት የሚያሻግር ለዓለም ሁሉ የሚበቃ የሕይወት እንጀራ እኔ ነኝ። ሁለት ጨለማ የማያጠቃው የዓለም ብርሃን እኔ ነኝ። ሶስት ወደ ዘላለም ሕይወት የሚያስገባ የበጎች በር እኔ ነኝ። አራት የአዳምን ዘር ሁሉ ከተኩላ የሚጠብቅ ነፍሱን ለመንጋዎቹ አሳልፎ የሚሰጥ መልካም እረኛ እኔ ነኝ። አምስት ላመኑበት ሁሉ ትንሣኤና ሕይወት እኔ ነኝ። ስድስት አምነው ከተቀበሉት ሁሉ የሕይወት መንገድ እኔ ነኝ። አምነው ከተቀበሉት የሕይወት መንገድ እኔ ነኝ። ሰባተኛ የሚያምን ሁሉ የሚጣበቅበት እውነተኛው የወይን ግንድ እኔ ነኝ በማለት ይናገራል። እንግዲህ ከእርሱ የበለጠ ለነፍሳችን ድነት ደራሻችን ከቶ ማን ይሆን? ሁሉንም አጠቃለን የምናገኘው ከዚሁ በመስቀል ላይ ከተሰዋው የእግዚአብሔር በግ ከኢየሱስ ክርስቶስ ነውና ይህን ታላቅ የማዳን ሥራ እንዲሁ ቸል እያልን የመዳናችን ጊዜ እንዳያመልጠን በእውነት አደራ እላለሁ። የመስቀሉ ቃል ለማያምኑት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ተብሎ እንደተጻፈ ይህን በእምነት ልንቀበለው ይገባናል። እኛ ደግሞ ሸክምን ሁሉ ዕብራውያን 12 እኛ ደግሞ ሸክምን ሁሉ ቶሎም የሚከበን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም ይለናል። ወገኖች የተሰቀለውን ጌታ እየተመለከትን ታማኝ ምስክሮች ሆነን እስከ ጌታ ቀን ድረስ በጽናት እንድንኖር ጌታ ፈቃዱ ይሁንልን። ከበረቱ ውጭ ለምትገኙ ወገኖች አሁንም በንስሐ ወደ አዳኛችሁ ተመልሳችሁ ለነፍሳችሁ ድነት በመስቀል ላይ የሞተውን ኢየሱስን የነፍሳችሁ አዳኝ መሆኑን አምናችሁ ትቀበሉ ዘንድ በቅዱስ መንፈሱ እንዲያግዛችሁ አምላኬን እማጸናለሁ። አሜን። ወስብሐት ለእግዚአብሔር። እንጸልይ። አምላካችን ሆይ በቃልህ አድርግ ስለመከርከንና ስላስተማርከን እናመሰግንሃለን። ቃሉ በእምነት ስላልተዋሃዳቸው አልጠቀማቸውም እንደተባለ ሰሚዎች ብቻ ሆነን እንዳንቀር ቃሉንም ለፍርድ እንዳንሰበስብ እንኖርበት ዘንድ በቅዱስ መንፈስህ አግዘን። ክብር ምስጋና ውዳሴ ልዕልና ላንተ ይሁን አሜን። ወስብሐት ለእግዚአብሔር። መጋቢ ሐዲስ ገዳሙ ደምሳሽ።